ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ያልተፈቱ ሁሉ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ህክምና እንዲያገኙ ብቻ ነው የሚለምናቸው ማለት ነው።
ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ለይነጥሉ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
በምን መስፈርት እነዚህ ሰዎች እስካሁን ድረስ እስር ቤት እንደቆዩ ወደፊት እንዴት እንደሚቀጥሉ ለእኛ በጣም ግልጽ አለ። ይሄን ነው አጥብቀንም እኛ ለፍርድ ቤት እየጠየቅን ያለ ነው። ለራሳቸው ለጠቅላይ አቃቢ ህጉ ቢሮ አገብተን ራሳቸውን ጠቅላይ አቃቢ ህጉን አግኝተን አነጋግረናቸዋል።
ዘገባ ይዘናል።
መጀመሪያ እድር ነው የነበረው። እድሩን አፈረስንና ኮርፖሬሽን አቋቋምን። ኢትዮጵያውያን አብሮ መብላት እንጂ አብረው መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ
በፕሮጀክት ጥናት በኩል አሁን ትኩረት የሰጠነው በሪል ስቴት ነው።
እዚህ ሀገር የተስተካከለ ቪዥን ካለ ምንም ማድረግ ይቻላል።
የኢትዮጵያ አንድነት መረዳጃና የልማት ማህበር ኮርፖሬሽን መሪዎች ናቸው አነጋግረናቸዋል።
ለሁሉም እስከ ምሽቱ 4 ሰዓት ከኛ ጋር ሆኖ
እሁድ ግንቦት 19 2010 ዓመተ ምህረት
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ደህና አመሻችሁ። ዜናውን ማስተማው አዲሱ አበበ ነኝ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድሮ ዳላስ ቴክሳስ ውስጥ በሚካሄደው 35ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ ፌዴሬሽኑን በደብዳቤ መጠየቁ ተገለጸ።
እያዩ ዘነበ ባላለሁኝ የፌዴሬሽኑ የህዝብ ግንኙነት ኃላፊ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያን ስፖርት ፌዴሬሽን ዳላስ ላይ በሚካሄደው እዛ መገኘት እንደሚፈልጉ በኤምባሲው በኩል ደብዳቤ ደርሶናል። ይህንንም በሚመለከት አሁን በነገው ዕለት በሜሞሪያል ዴይ ማለት ነው አስቸኳይ የቦርድ ስብሰባ ተጠርቷል። በዚህ ነገር ላይ ለመነጋገር ማለት ነው።
ማን ነው ደብዳቤውን ፈርሞ የላከላችሁ?
አዎ፣ ደብዳቤውን የፈረሙት አቶ ካሳ ተክለብርሃን ልዩ መልክተኛና ባለሙሉ ስልጣን አምባሳደር ናቸው የፈረሙት።
አድማጮች እያዩን አመሰግናለሁ። ይህን ጉዳይ በሚመለከት ከኢትዮጵያ ኤምባሲም ሆነ ከጠቅላይ ሚኒስትር አብይ ጽህፈት ቤት ተጨማሪ መረጃ ለማግኘት እየሞከርን ነው። እንዳገኘን እናቀርባለን። የኢትዮጵያው ጠቅላይ አቃቤ ሕግ አቶ አንዳርጋቸው ጽጌን ጨምሮ በተለያዩ ወንጀሎች ተከሰው የነበሩ 576 እስረኞች በይቅርታ እንዲፈቱ መወሰኑን በትናንት ዜናችን ገልጸን፣ ዜናው እስከቀረበበት ሰዓት ግን አቶ አንዳርጋቸውም ሆኖ ሌሎቹ እንዳልተፈቱ ጠቅሰናል። ዛሬስ ወደ አዲስ አበባ ዘጋቢያችን ዘንድ ደውዬ ነበር፣ መለስካቸው።
አዲሱ እንዳልከው የአርበኞች ግንቦት ሰባት የቀድሞ ጸሐፊ አቶ አንዳርጋቸው ጽጌን ጨምሮ 576 ግለሰቦች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑን ትናንት ጠቅላይ አቃቤ ሕጉ ይፋ አድርገዋል። ይሁን እንጂ አቶ አንዳርጋቸው ጽጌም ሆኑ ሌሎች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ የተወሰነላቸው የተባሉ ሰዎች እስካሁኑ ሰዓት እንዳልተፈቱ ታውቋል። የቅርብ ምንጮች ለቪኦኤ እንዳስታወቁት አቶ አንደርጋቸው ነገ ሊፈቱ እንደሚችሉ ከሚገኙበት ከአቃቂ ቃሊቲ ማረሚያ ቤት የወጡ መረጃዎች ይጠቁማሉ። ይሁንና እስካሁን ባለው ተመክሮ በማያጠራጥር ሁኔታ ይህን ማረጋገጥ አስቸጋሪ እንደሆነም እነዚሁ ምንጮች ይናገራሉ። ከአቶ አንደርጋቸው ጽጌ ጋር በልዩ ሁኔታ እንዲፈቱ የተወሰነላቸው ወደ 570 የሚጠጉ እስረኞችም ዝርዝር እና ማንነትም በውል አይታወቅም። በአጠቃላይ የተገለጸው ነገር ግለሰቦቹ ስነ ምግባራቸውና መጸጸታቸው ታይቶ ከእስር ቢፈቱ ለህብረተሰቡ ስጋት የማይሆኑና የፖለቲካ ምህዳሩን ለማስፋት በማሰብ መሆኑን ብቻ ነው ጠቅላይ አቃቤ ሕግ ያስታወቀው። በሌላ በኩል የቀድሞው የኢትዮጵያ ገቢዎችና ጉምሩክ ዋና ዲሬክተር አቶ መላኩ ፈንታ፣ ምክትላቸው አቶ ገብረዋህድ ወልደ ጊዮርጊስ፣ ከታወቁት የንግድ ሰዎች መካከል ደግሞ አቶ ከተማ ከበድና ሌሎችም መፈታታቸው ታውቋል። የእናቱ አንዳርጋቸውን ፍቺ ሁኔታ ወደፊትም እየተከታተል እንዘግባለን። አዲስ ወደ አንተ።
አመሰግናለሁ መለስካቸው። መለስካቸው አሁን ወደ ስቱዲዮ እንደገባው በነገረኝ መሰረት አቶ አንዳርጋቸው ወላጅ አባት አቶ ጽጌ ሀብተ ማርያም መኖሪያ ቤት ሄዶ እንደነበር እርሳቸውም ከተናን ጀምሬ እየጠበቅኩ ነው፣ ከዚህ ውጪ ምንም የምነግርህ ነገር የለም ብለውታል። አሁን ማምሻውን ምናልባት ወደፊት እሱ እንዳለው ዝርዝር ሲኖረን እናቀርባለን። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዳግመኛ በተቀሰቀሰ የኢቦላ ወረርሽኝ ሰሞኑን ደግሞ ሌላ አንድ ሰው ሞተ። ይህም የአገሪቱ ጤና ጥበቃ ሚኒስቴር እንዳረጋገጠው በወረርሽኙ የሞቱትን ሰዎች ጠቅላላ ቁጥር 12 ያደርሰዋል። የአሁኑ ህመምተኛ የሞተው በሰሜናዊ ምዕራብ የኢኳቶር ክፍለ ሀገር ውስጥ በምትገኝ ገጠሪቱ ኢቦኮ መንደር ውስጥ መሆኑን የጤና ጥበቃ ሚኒስቴሩ መግለጫ አመልክቶ ሌሎች 4 ሰዎች ህመሙ እንዳለባቸው የሚጠረጠሩ እንደዋሉም ታውቋል። በአሁኑ ወቅት በኮንጎ 32 የተረጋገጡ የኢቦላ ህሙማን እንዳሉም ታውቋል። በዋሽንግተን ፖስት ጋዜጣ ዘገባ መሰረት አንድ የዩናይትድ ስቴትስ ባለስልጣናት የሚገኙበት የልዑካን ቡድን ፕሬዚዳንት ዶናልድ ትራምፕ በመጪው ሰኔ 5 ቀን ሲንጋፖር ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉ ስለታቀደ ውይይት የሚደረገውን ዝግጅት ለመመልከት ዛሬ እሁድ ወደ ሰሜን ኮሪያ ማቅናቱ ተገልጧል። ከዝግጅቱ ጋር ቅርበት ያለው ምንጭ ጠቅሶ የዘገበው ዋሽንግተን ፖስት ጋዜጣ እንዳመለከተው በደቡብ ኮሪያ የቀድሞ የዩናይትድ ስቴትስ አምባሳደር ሱን ኩም አሁን በአምባሳደርነት ከሚገኝበት ከፊሊፒንስ ተጠርተው ቡድኑን እንዲቀላቀሉ መደረጉም ታውቋል። ፕሬዚዳንት ትራምፕም የሁለታችን ውይይት መሰናዶ እንደቀጠለ ነው ማለታቸው ታውቋል። 4 የሩሲያ ወታደሮች በዛሬው ቀን በሶሪያ የነውጠኞች ጥይት መገደላቸው ታወቀ። በመጨረሻም ዜና አረፍት። በዩናይትድ ስቴትስ ዳላስ ቴክሳስ ነዋሪ የነበረው ጋዜጠኛ ስጦታው በላይ ከዚህ ዓለም በሞት ተለይቷል። ስጦታውን በተመለከተ የዛሬ ሳምንት እሁድ በምናቀርበው የሬዲዮ መጽሔት ልዩ ዝግጅት ይኖረናል። የስጦታው የቀብር ስነ ስርዓት ማክሰኞ እዚያው ዳላስ ውስጥ እንደሚፈጸምም ከቤተሰቡ ተረድተናል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 19 2010 ዓመተ ምህረት ምሽት ፕሮግራም ነው።
ሰሞኑን ሆላንዷ ከተማ ሮተርዳም ውስጥ በ79 ዓመት ዕድሜዋ ያረፈችው ፀሐይ በራሄ ከተጫወተቻቸው ጣዕመ ዜማዎች ነበር የጋበዝናችሁ።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ያልተፈቱ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ኢህአደግ በመላ ሀገሪቱ የተፈጠረውን ቀውስ ለማርገብ ካለፈው ታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመፍታት መወሰኑን በቀድሞው ጠቅላይ ሚኒስትርና መሪውም በነበሩት በአቶ ኃይለማርያም ደሳለኝ አማካኝነት ካሳወቀ 5 ወራት ተቆጥረዋል። የገዥውን ፓርቲና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞው ፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞችን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። መንግስትም ሆነ ገዢው ፓርቲ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብሉ የቆዩ ቢሆንም በእነዚህ ባለፉ 5 ወራት ጊዜ ውስጥ ታዋቂ ጋዜጠኞችንና ፖለቲከኞችን ጨምሮ በሺዎች የሚቆጠሩ እስረኞች በምህረት፣ በይቅርታ፣ ክሳቸውን በማቋረጥና በአመክሮ በሚል እየተለቀቁ ነው። ይህም ሆኖ ግን አሁንም ቁጥራቸው የበዛ እስረኞች እንዳልተፈቱ የእስረኛ ቤተሰቦችና ጠበቆቻቸው እየተናገሩ ነው። ጽዮን ግርማ ከእስር የመፈታት መብት ለሁሉም ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ ማመልከቻ ያቀረቡ ጠበቆችና ካልተፈቱት እስረኞችም የጥቂቱን ቤተሰቦች አነጋግራ ተከታዩን ዘገባ አጠናቅራለች።
የኦነግ ወይም የግንቦት 7 አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምጽ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው 4 ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የናቴ ልጅ አብረን ይሄድን ነበር ሳሪስ አካባቢ የታሰረው ትላለች። በታሳሶር 2008 ዓመተ ምህረት የታሰረበትን ሁኔታ ወደ ኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች።
በዛ ላይ ይተማላል ምግባልኝ ሁሉም ለህክምና በዛ ላይ ተከልክሏል። ህክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንት ቤትና ለዚህ ብቻ እንኳን መንቀሳቀስ አይችልም እና ለማን አካል እንደሚችል መናገር እንደሚችል ራሱ የት መሄድ እንዳለብኝ ግራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ ምን በቃ ምን ብዬ ልንገርሽ። በዛ ላይ ገና የአንድ አመት ህጻን ልጅ ስቶ ነው የታሰረው። ሚስቱ የሚረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ እኔ የሚገልጽ ተቀጥሬ ነው በሰምዛም እያሉ በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኛል። አሁን እስቲ ምግብ ማቅረብ እንኳን ይከብዳል። ምንም በማያውቀው ጉዳይ ነው የተያዘ። እኔ ሳቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ስጋዎች ልጅ አይደለም። አብሬ እየተጓዝን ነው አፍሰነ ወሰደ። ከዛ በኋላ ነው አካሉ እንዲሆነ ስል አሁንም ያለበት ኪ ፊቱ ስል ፊቱ እንዲህ የቆሳሰለ እያዩትን እና ምንት ማግኘት አይችልም። ተከልክሏል። ከእግሩ አልፎ ከግራንች አልፎ ፊቱ ላይ እንኳን ይታየኝ ስልቁስ ላይ እና ለምን አቤት እንደሚባል ብቻ እኔ ግራ ገብቶኛል።
መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች።
ይፈታል ተብሎች ስንዝርዝራ ስራወጥ እኔ በጉጉት ሄድ ግን እንደገና ወደ ጨለማ ቤት አዙራትን እንዳገኘ ምንም በጣም ስን አልተፈቱ። እኔ እስካሁን ለባለፈው ከተፈቱት ጋር ይፈታል ብዬ በጉጉት ስለው ምን ስመላለስ ነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታልኝ በህይወት እያለ ወጥቶ ሕክምና እንዲያገኝልኝ መድኃኒትን አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው የምለምናቸው ማለት ነው። አላም ደግሞ የተሟላ ነገር ውስጥ ነው በህግ ውስጥ ተይዘሽ እኮ የተሟላ ነገር ማግኘቴ ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ልሰማቸው ይገባል። ግን እንደዛ ምን እያዩት እንኳን እንዳ ህክምና አለማግኘት ማለት ከባድ ነው።
አቶ ሲያምር ጌቴ በእስር ላይ የሚገኘው መቶ አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል።
መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው እና 10 አመት ፍርደኛ ነው ከሌሎቹ ጓደኞቹ ጋር። በእሱ መዝገብ ውስጥ ባሉ 6 ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራው ምሱ ነው። በእነ መቶ አለቃ ማስታወሻ ተጠቅለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅሊንጦ ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱም ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያለው። እንደውም ጭራሽ እንደ ፍርደኛ ከቅሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውሮ አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ቅሊንጦም ያለው ማለት ነው።
ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል።
እነሱ የሚሉ ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሂዱና ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፉና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና ይቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋለን። እናንተም ያንን አስረድታችኋል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም።
ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል። አቶ ፍታለማው ተሰማ በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል።
በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁን እንዲወርገ ጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ባለቤት ትዳር አለው ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታል እሱን ሕክምና ላገኝ አልቻልኩም። እኔም እንደዚህ አይነት ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ይጠየቁልኝ አቅርቡልኝ ነው እያለ ጠየቀ ያለ ሰው አሁን ሕክምና ማግኘት አልቻልኩም ሕክምና እንድታከም አድርጉ እያለ ነው ያለው ጥያቄው። እኛ የምንጠይቀው ደግሞ በቃ ይህን ነው። ፍትህ ካለ ፍትህ ለሁሉም ፍትህ እንድትሰጠው ሁሉ ለሱም የጎደለው ፍትህ ለሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎች እንዲጠየቁልን እና እሱ እንዲፈታ ነው እየጠየቅን ያለ ነው።
ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋራ በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ።
እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም። ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠ የግንቦት ሰባቱ ነን እኮ ተፈርዶ አልቁ። አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው። በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ ከዘዋይ ነው በግፍ መጥቶ ዝም ብሎ ታስሮ ዝም ብሎ እዚህ መከራ የሚያሳዩ እኔ ልጄ ያለ አግባብ ነው በግብ ታስሮ እኔ ጠዋሪ የሌለን እናቱ ደካማ እኔም ደካማ የመጨረሻ ልጅ እሱ ከቤታችን ሆኖ የሚረዳን በር የሚከፍትልን እነሱ ነበር። ዛሬ አሁን የቢር እንኳን ክፍያና እንትን ተቋርጧል። የሚከፍለው የለም። እኛ ረጀን አሁን ገባሪም ወደፊት የለንም። በግፍ ነው የታሰረበት ልጄ። በአዋጅ ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ለነጥሉ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
ኢህአዲግ በሀገሪቱ የተፈጠረውን ቀውስ ለማርገብ በሚል ከታህሳስ አጋማሽ ጀምሮ ለ18 ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አማካኝነት ካስታወቀ 5 ወራት ተቆጥረዋል። የፓርቲውና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞ የፌደራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞቹን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። የኢትዮጵያ መንግስትም ሆነ ገዢው ፓርቲ ኢህአዲግ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብል ቢቆይም ውሳኔው በተላለፈበት በዚህ 5 ወራት ጊዜ ውስጥ በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ ታዋቂ ጋዜጠኞች፣ ፖለቲከኞችና የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ እስረኞች ከእስር እየተለቀቁ ይገኛሉ። እስረኞቹ ከእስር የሚለቀቁት በተለያየ ጊዜ በመሆኑ እስካሁን ምን ያህል ቁጥር ያላቸው እስረኞች እንደተፈቱ በይፋ አይታወቅም። ያነጋገርናቸው ጠበቆች እንደሚሉት እስካሁን የቱንም ያህል ቢፈቱ አሁንም ቁጥራቸው የበዛ እስረኞች ከእስር እንዳልተለቀቁ ይናገራሉ። ከእስር የመፈታት መብት ለሁሉም እኩል ሊሰጥ ይገባል በሚል ደመኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ካቀረቡት መካከል አቶ አለልኝ ምህረቱ አንዱ ናቸው። አቶ አለልኝ እስካሁን 200 የሚሆኑ በሽብር የተከሰሱ እስረኞችን ወክለው ፍርድ ቤት ይቀርቡ እንደነበር ገልጸው ከነዚህ ውስጥ 65 እስረኞች ከተፈቱት ተነጥለው እስር ቤት እንደቀሩ ይናገራሉ። ይህ ደግሞ በሕገ መንግስቱ በይቅርታና በምህረት አዋጁ መሰረት ተገቢ ያለመሆኑን ጠቅሰው ከሌሎች ጠበቆች ጋር በመሆን አቤቱታ ማቅረባቸውን ይናገራሉ።
የአቤቱታው ፍሬያዊ ጭብጥ መንግስት ቀደም ሲል በታህሳስ ወር እነሱ የራሳቸውን ግምገማ አደረገ ያለው ሁኔታ ለሀገሪቱ ሰላም የሚበጅ አይደለም በሚል የቀድሞ ጠቅላይ ሚኒስትር ታህሳስ 5/2010 ይመስለኛል በቴሌቪዥን በሬዲዮም ለህዝቡ መግለጫ ሰጡ። የሰጡት መግለጫ የሚለው በጥቅሉ የፖለቲካ እስረኞችንና አንዳንድ ሰዎችን ነው። እንግዲህ አንዳንድ ሰዎችን የሚለው በእኛ በህግ ቋንቋ በልማድ ከፖለቲካ እስረኞች ብቻ በደረቅ ወንጀል የተከሰሱ ብለን ነው የምናስበው። በጥቅሉ የፖለቲካ እስረኞች የሚባሉት ግን ከፖለቲካ ጋር በተያያዘ የሚከሰሱት በብዛት በሽብር ወንጀል የሚከሰሱት ናቸው። ምክንያቱም አንደኛ የሽብርተኝነት አዋጁ በራሱ ከፖለቲካ ጋር በተያያዘ ነው ሽብር ይፈጸማል ብሎ የተደነገገው። በሁለተኛ ደረጃ አቃቤ ሕግም ክሱን ሲያቀርብ የፖለቲካ ዓላማ ይዘው በሚል ግልጽ በሆነ ፖለቲከኞችን ነው የሚከሰው። ከዚህ አንጻር የፖለቲካ እስረኞች ይፈታሉ ተብሎ ነበር፣ ምህረት ተደርጓል ተብሎ ነበር የተነገረው በጠቅላይ ሚኒስትር አማካኝነት። ነገር ግን እስካሁን ድረስ የዚያ ምህረት ተጠቃሚ አይደሉም በሚል ነው። አፈጻጸሙ በሁለት መንገድ እንደሚፈጸም ነበር በጠቅላይ ሚኒስትሩ የተነገረን። አንደኛው በክርክር ሂደት ላይ ያሉት ክሳቸው እንደሚቋረጥ፣ የተፈረደባቸው ደግሞ ፍርድ የተደረገላቸው እንደሚለቀቁ ነበር የተነገረው። ሌላ መስፈርት አልነበረም በጠቅላይ ሚኒስትሩ ገለጻ። እንግዲህ የመንግስትን ውሳኔ በቀጥታ የሚያስተላልፉት የሀገሪቱ ከፍተኛውን ስልጣን ያሉ ጠቅላይ ሚኒስትሩ ናቸው። እዛ በኋላ በጠቅላይ ሚኒስትሩ ያልተገለጸ አዲስ መስፈርት ይኖራል የሚል ግምት የለንም። በህግ አነጋገርም ሊኖር አይችልም። ነገር ግን ለዚህ የመንግስት ውሳኔ ተጠቃሚ ያልሆኑት ደንበኞቻችን ክስ መቋረጥ ከተጀመረ በኋላ ወደ 5 ወር ያህል እየደረሰ ነው። አሁን እያነሳ ነው ያለነው አቤቱታ በተለይ ለፍርድ ቤት እያቀረበ ነው ያለነው አቤቱታ የወንጀል ህግ አንቀጽ 230 ምህረት በደረገ ጊዜ ሁሉም እኩል ተጠቃሚ ይሆናል ይላል። ክርክሩ መቆም አለበት ይላል። ያን መሰረት በማድረግ ፍርድ ቤቶች ልታከራክሩ አይገባም የሚል ነው ወደ ፍርድ ቤት አቤቱታ የምናቀርበው። ጠቅላይ አቃቤ ህግ ደግሞ የመንግስትን ውሳኔ ስታስፈጽም የዜጎች መብት እኩል መከበር አለበት፣ በኢትዮጵያ ህገ መንግስት አንቀጽ 25 ላይ የዜጎች መብት በቀለም፣ በዘር፣ በሃይማኖት፣ በምንም ሳይከፋፈል እኩል እንደሚጠበቅ ይደነግጋል። በሌላ በኩል ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች ኢንተርናሽናል ሁማን ራይት ዲክሌሬሽን የሚባለው አንቀጽ 7 ላይ እንደዚሁም የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ይባላል እሱም እንዲሁ በአንቀጽ 26 ላይ እኩል ጥበቃ ይደረግላቸዋል፣ እኩል የህግ ዋስትና ይደረግላቸዋል ይላል። እነዚህን አላከበርክም እና የቀሩት ተከሳሾች ያለምንም ምክንያት ነው እስካሁን ድረስ የክስ ሂደታቸው እየታየ ያለ። በተለይ ከፊሎቹ የተፈረደባቸው ነው አሁንም ጥፋተኛ እየተሰሙ ከዚህ አንጻር መብታቸው እኩል ሊጠበቅ ይችላል በሚል ነው አቤቱታውን እያቀረብን ያለ ነው።
አቤቱታቸውን ለጠቅላይ አቃቤ ሕግ በጋራ ያቀረቡት ጠበቆች አቶ አለልኝ ምህረቱን ጨምሮ አቶ ወንድሙ ይብሳ፣ አቶ ሄኖክ አክሊሉና አቶ አዲሱ ጌታነህ የተባሉ በአጠቃላይ አራት ጠበቆች ናቸው። አቶ ወንድሙ ይብሳ በበኩላቸው በፖለቲካ ምክንያት በሚታወቁም ሆነ በማይታወቁ እስር ቤቶች ታስረው የሚገኙ እስረኞችን ቁጥር ለማወቅ በጣም አስቸጋሪ ነው ይላሉ።
በመላ ኢትዮጵያ ውስጥ ያሉ እስረኞች ይታወቃሉ የምለው እንኳን እኛ አሳሪዎቹም የሚያውቁ አይመስልም። ምክንያቱም ለ27 ዓመታት ይታሰሩ ይሞቱ ይኑሩ የማይታወቁ በተለያዩ የፖለቲካ ድርጅቶች አመራር ውስጥ የነበሩ ለምሳሌ እነ ነዲ ገመዳ አይነት የኦነግ የሽግግር ጊዜ ባለስልጣን የነበረና መሰለ እሱ ጓደኞች ከዛ ወደዚህም ይህ በጣም በርካታዎቹ በኢትዮጵያ ውስጥ ፎቅ ብቻ አይደለም የተስፋፋ፣ እስር ቤቶችን በየቦታው በጣም ተጠናክሮ በጣም የተስፋፋ በመሆኑ ቀደም ሲል በኢህአዴግ ውስጥ ይሰሩ የነበሩ ወጥቶ በመጻፋቸውን በቃላቸውን በሚሰጡት መረጃ እዚህ ሀገር ውስጥም ባሉት ከሚታወቁት ህጋዊ እስር ቤቶች ይልቅ በጣም የማይታወቁ እስር ቤቶችም ከመኖራቸው አንጻር ጠቅለል ባለ መልኩ እንኳንስ እኛ አሳሪዎችን የሚያውቁ አይመስልም። ወይም ደግሞ የመንግስት አካላት እንደሆኑ በተሟላ በሀገሪቷ ውስጥ ያለውን ታሳሪ ቁጥርና የእስር ቤቱንም ቁጥር ማወቅ በጣም ያስቸግራል። ምክንያቱም በኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ የእስር ቤት ብዛት፣ የእስረኛ ብዛት በተለይ በዚህ ከፖለቲካ ጋር የተያያዘ በመሆኑ ማወቁ ያስቸግራል። ነገር ግን አሁን እኛ እንኳን እንደ ኦሮሞ ፌዴራሊስት ኮንግሬስ ወይም ደግሞ አሁን ከ2008 ዓመተ ምህረት ጀምሮ በነበረው እንቅስቃሴ የእኛ ድርጅት በግርድፉ 100% እርግጠኛ ባይሆን በግርድፉ እንኳን ወደ 30-40 ሺህ የሚገመቱ ሰዎች እንደታሰሩ በእርግጥ ከውስጥ የተለቀቁ አሉና ማወቁ በጣም ያስቸግራል የሚል ስሜት ነው ያለን።
ሌላው ጠበቃ አቶ አዲሱ ጌታነህ በወንጀል ህጉ መሰረት በአንድ አይነት ወንጀልና በአንድ መዝገብ የተከሰሱ ተከሳሾች የአንደኛው ክስ ሲቋረጥ የሁሉም አብሮ ሊቋረጥ እንደሚገባ ጠቅሰው አዲስ ለተሾሙት ጠቅላይ አቃቤ ህግ አቤቱታ ማቅረባቸውን ይናገራሉ።
ሮቡ ዕለት እኛ እንደውም የተወሰኑ ጠበቆቹ ነን በጋራ አንድ አቤቱታ ለጠቅላይ አቃቤ ህግ አቅርበን ነበረ። የአቤቱታው አጠቃላይ ሁኔታ የቀሩ እስረኞች ወይም ያልተፈቱት እስረኞች ህጉንም የተከተለ መንግስትም ደግሞ አደርገዋለሁ ብሎ ቃል በገባው ሁኔታ እያደረገው አይደለም። ምክንያቱም ማንኛውም ጉዳይ በተመሳሳይ ኬዝ እና በተመሳሳይ ወንጀል የተከሰሱ እስረኞች በተመለከተ የወንጀል ህጉም የሚፈቅደው የአንደኛው ሲቋረጥ የሁሎችም እንደሚቋረጥ፣ ህገ መንግስታችንም ሰዎች ሁሉ እኩል ናቸው በሚለው ሁኔታ ለአንደኛው የተለየ መብት ተሰጥቶ ለሌላኛው ደግሞ የሚከለከልበት ሁኔታ ስለሌለ ከህግም መንግስትም ከዚህ በፊት የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ከገባው ቃል ጋር የሚቃረን ስለሆነ መንግስትም ቃሉን ያክብር ህጉን የሚያስፈጽም በሚል ለጠቅላይ አቃቢ ህግ አሁን በቅርቡ ለተሾሙት ጠቅላይ አቃቢ ህግ ሶስቱን ገብተን ነግረናቸው ነበረ። በእርግጥ በተወሰነ ደረጃ ሊያነጋግሩን ሞክረዋል። ግን በትክክል ማን ማን ቀሩ፣ የእናንተ ጉዳይ የሚመለከተው ማን ማን ነው የሚል የሰዎችን ገልጻችሁ አምጡና እንነጋገርባታለን ብለዋል። በአጠቃላይ የነበረ ሁኔታ እንግዲህ አስቂ ነው። በጥቅሉ መንግስት ሊፈታ የፈለገው ወይም ደግሞ የተናገረው በዚህ ጉዳይ ላይ የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ሁሎችንም የሚመለከት ነው። ግን አፈጻጸሙን በተመለከተ ግን ማስረጃ አለኝ ያላቸውንም ፈቷል፣ ማስረጃ የሌላቸውንም ፈቷል። አሁን እንዲሁም ማስረጃ የሌለባቸው ተቀምጠዋል። ሰው የገደለና ንብረት ያወደመ ይቆያል ነበር ያለው። አሁን ግን ሰው ገደለ ብሎ የከሰሳቸውን ማለት ነው፣ እኔ በክሱ አቀራረብ መሰረት ገለዋል ብሎ የከሰሳቸውን ወይም ደግሞ ንብረት አወድመዋል ብሎ የከሰሳቸውን ፈቷል። በአንጻሩ ምንም አይነት ድርጊት ያልፈጸመ በተመሳሳይ ኬዝ ወይም በአንድ መዝገብ የተከሰሱትንም በእስር ቤት አስቀምጧል እና በገባው ቃልም ሆነ ከህጉ አንጻር ምንም እዚህ ግባ የሚባል ስራ አይደለም
ቀሪ እስረኞችን በተመለከተም አሁንም ድረስ ጨለማ ቤት በቅጣት ላይ የሚገኙ እስረኞች እንዳሉ አቶ አዲሱ ጨምረው ተናግረዋል።
እንደውም በባለፈው ሳምንት ሰኞ ዕለት የኔን ደንበኞች ለማናገር ይቼ ነበረ። እንደውም ሰሞኑን በተፈጠረ ግርግር እዚሁም የረሃብ አድማና እንደዚሁ ድብደባ ሁሉ የነበረባቸው አሉና ከዞን አንድ ብቻ ወደ ዝዋይ ወደ ዞን 5 ጨለማ ቤትና ወደ ዞን 4 የተወሰዱት 97 እስረኞች ናቸው ብለውኛል። ከዚህ በሽብር ብቻ የተከሰሱት ማለት ነው። አንደኛው እንግዲህ የነገረኝ ነው የኔም ደንበኛ ዞን 1 ነበር የነበረ ዘመነ ጌቱ ይባላል። በለቱ ያናገርኩት ከዞን 1 ወደ ዞን 5 ነው እሱንም የወሰዱት። እንግዲህ በግርግርና እንደዚህ ያፈጥራቸዋል ወይም ደግሞ ልታሳምሱ ነበር ተብለው እንኳን ከዞን 1 ወደ ዞን አንድ ተቀለሏቸዋል በሽብር የተከሰሱትን ቅሊንጦ ማለት ነው። ከዞን አንድ እንኳን ወደ ዝዋይ ወደ ዞን 5 እና ዞን 4 የተወሰዱት 97 ናቸው። እና እንግዲህ በዚህ ቁጥር እንኳን እንግዲህ ረብሻ ለታነሳሱ ነበር የተወሰዱት 97 ከሆኑ ሌሎቹም እና ምን ያህል ናቸው የሚለውን መገመት አዳግትም። በጣም ብዙ ሰኛ ናቸው እንደነገሩኝ ከሆነ በጣም ከፍተኛ ቁጥር እንዳለ ነው የነገሩኝ። እንደው ይሄን ያህል ቁጥር ነው ባይባልም ማለት ነው።
በሌላ በኩል ይህ ዘገባ እስከተጠናቀረበት ድረስ እስረኞች ከእስር እየተለቀቁ ሲሆን ቤተሰብና ጠበቆቻቸው ግን አሁንም በብዛት ይቀራሉ ሲሉ አቤቱታ ማቅረባቸውን ቀጥለዋል። በሌላ በኩል በሽብር ወንጀል ተከሶ ከአምስት ቀናት በፊት ከእስር የተለቀቀው አቶ ቶሎሳ በዳዳ በየእስር ቤቶቹ በጣም ብዙ እስረኞች ይገኛሉ ሲል ለአሜሪካ ድምጽ ተናግሯል። በቅርቡ የተሾሙት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ መንግስት በቀሪ እስረኞች ላይ የሚሰጠውን ውሳኔ በተመለከተ ምላሽ እንዲሰጡን የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቆንጆ ዘገባ ነበር ጽዮን፣ አመሰግናለሁኝ። የተከበራችሁ አድማጮች እናንተም እስቲ አስተያየቶቻችሁን ጣል ጣል አድርጉ፣ ተሳተፉ በእነዚህ ጥያቄዎች ዙሪያ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድናችሁ ያለነው ደግሞ ጽዮን ግርማና
ሰሎሞን አባተ ነን። ወደ ተከታዩ ዝግጅታችን እንሸጋገር። የኢትዮጵያውያን የልማትና መረዳጃ እንቅስቃሴ በዋሽንግተን ዲሲና አካባቢዋ።
በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ ነዋሪ የሆኑ ኢትዮጵያውያንና ትውልድ ኢትዮጵያ አዲስ አይነት የንግድና የመረዳጃ ማህበር መስርተው እየተንቀሳቀሱ ናቸው። ድርጅቱ የኢትዮጵያ አንድነት የመረዳጃና የልማት ማህበር ኮርፖሬሽን ወይም በምህጻር EUSDA ኮርፖሬሽን ይባላል። ሰለሞን ሰሞኑን መሪዎቹን አግኝቶ አነጋግሯቸዋል። የቦርዱ ሰብሳቢ አቶ አሰግድ ሸነገለኝ፣ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ፣ የፕሮጀክት ኃላፊው አቶ አበበ ማንደፍሮ ናቸው። ስለ ማህበራቸውና ስለ ድርጅታቸው ማብራሪያ የሚሰጡት ወደዚያው እንዝለቅ።
ሶስታችሁንም አመሰግናለሁኝ። እስቲ በቅድሚያ ስለ ኢዩኤስዲኤ ንገሩኝ። ምንድን ነው ኢዩኤስዲኤ? እንዴት ተሰባሰባችሁ? ከአቶ አሰግድ ልነሳ።
አዎ እንግዲህ ይገርማል፣ ይህን ስሙን ለማውጣት እንኳን ብዙ ጊዜ ፈጅተናል። የሀገር ፍቅር የባህልና የታሪክ ነው መነሻችን። በጣም አስበንበት ብዙ ተማክረን የተጀመረ ነው እና አንድ ሁለት ሶስት ስሞች ካለዋወጥን በኋላ መጨረሻ የኢትዮጵያ አንድነት ቢባል የተሻለ ነው በሚል በድምጽ ብልጫ ጸደቀና የኢትዮጵያ አንድነት መረዳጃና ልማት ማህበር በሚል ብዙ ቆየ። አንድ 5 አመት ከቆየን በኋላ ራዕያችንን ለማሟላት ይሄ ማህበር የግዴታ አትራፊ መሆን አለበት የሚል ትኩረት ሰጥተን፣ አንዳንዶችም በየቦታው እስከ 20 ሺህ ብር መረዳጃም የሚሰጡ አሉ፣ እናንተ እንዴት ነው የማታሳድጉት የሚልም ጥቆማ ይመጣ ስለነበረ።
መረዳጃ ሲሉ እድር ማለት ሆኖ?
አዎ መረዳጃ እድር ነበር።
እሺ።
ከዛ ብዙ ካጠናን በኋላ በተለይ የማህበሩ ሲኢኦ አሁን የኮርፖሬሽኑ ማለት ነው፣ ኮርፖሬሽኑ ከሆነ በኋላ ነው ይሄ አሁን የማወራው፣ ከዛ በፊት የነበረውን ነው። እና እስኪ እባክህን ብዙ መስሪያ ቤቶች ስትመራም የኖርክ ነህ እንዴት ነው ስለው አበረታታኝ። አጠናና መረዳጃነቱንም ሳንለቅ አትራፊ ማድረግ እንችላለን አለን። ሁላችንም እንዴት ነው ብለን ካልኩሌት አድርጎ ምን ብሎ እስከ 800 ሰው እስከምንሞላ ድረስ ባጭሩ እንቆያለን በነበርንበት። ከዛ በኋላ ግን 20 ሺህ ብር መክፈልም ከኪስ እንደሚያደርጉት እንደ ሌሎች አሁን እንደሚነገረን ማድረግም እንችላለን። ትርፋችንም ማካፈል ዲቪደንድ በየአመቱ እንችላለን። እንደውም የልጅም ከ18 አመት በታች የሆነውን እርዳታም ልናደርግ ለአባላት እንችላለን የሚል ከዛ በላይ ያሉት ደግሞ ወጣቱን ነው የማሰባሰብ አላማ ስላለን እነሱ በግንባር መግባት አለባቸው በፊት ባልና ሚስትም ባንድነት ሆነ የነበረውን የለም ከፈለጉ ካሁን በኋላ አትራፊ ድርጅት ነው በግንባር መግባት አለባቸው አንድ ካምፓኒ ልክ እሱ ጌታቸው ያመጣው ነው ራሱ ፍሬንጅ ቤነፊት ለሰራተኞች እንደሚያደርግ ሁሉ ይሄም ድርጅታችን ሰራተኞቹን ወይም አባላቱን ልዩ ልዩ ቤነፊት ሊሰጥ ስለሚገባ እሱ ውስጥ ምናካተትስ በሚል በጣም አዋቂ የሆነ ቢዝነስ ሎየር ካሜሮናዊ ይመስለኛል ተገኘ አጥንቶ ይሄ ነገር እስካሁን ታወቀ ባይሆንም የማይቻልበት ምክንያት የለም ብሎ በዲሲም በምንም ከመከረን በኋላ በቨርጂኒያ ህግ መታቀፍ ቻልንና ላይሰንሱን አወጣን
መረዳጃና የንግድ ስራን ማለት ሆኖ ሁለቱን አጣምሮ ለመወሰን ማለት
ነው ገባን ቀጥታ ወደ አትራፊነት ኮርፖሬሽን የሚለው ታከለ ያንን ስም አንለቀም እስከመጨረሻው አላማውንም ስለማንተው አሁን ወደ አትራፊነት መሄድ አለብን ኢትዮጵያ አንድነት መረዳጃና ልማት ማህበር የሚለው ስም እንዳለ ኮርፖሬሽን የሚለው ሲጨመር ግን አትራፊ ሆኗል ማለት ነው ይሄ ድርጅት እና ይሄን በዚሁ እንጓተባባልን ጥሩ ሆነና ተስማምተን ተመሰረተ ይሁን እንደምታዩ ወደ 600 ነው ባልሳሳት አባላት ደርሰናል አሁንም እየገቡ ናቸው በፍጹም ዩኒክ የሆነ ሌላ ቦታ እኛ እስካሁን እንደምናውቀው የሌለ አይነት ነገር ፈጥረናል በጣም በመረዳዳት በመተሳሰብ ስራውን አንዱ ባይኖር ሌላው ሸፍኖ በዛ ላይ ደግሞ የፕሮጀክት አጥኚዎቹ ኢንጂነሮቹ የታወቁ ኢንጂነሮች ናቸው ብዙ ስራ እየተሰራ ነው አሁን ቤት ለጽፈት ቤትም ይሁን ትርፍ ለማግኘት ለአዳራሽም ወይም ደግሞ ቶሎ ገንዘብ ማግኘት ነው ዋናው አላማችን እና አባላትን ደግሞ ማሟላት ነው በዛ ደረጃ ላይ ደህና እንትን ደርሰናል ከባንክም ብድር እስከማስፈቀድ ደርሰዋል ያን ያክል አድገን ያለነው ልሃለሁ
በጣም አመሰግናለሁ አቶ አሰግድ እስቲ ወደ ኮርፖሬሽኑ ዋና ስራ አስፈጻሚ ወደ አቶ ጌታቸው ደሞ ልዙር
አመሰግናለሁ አቶ ሰለሞን ይሄኛው መጀመሪያ እድር ነው የነበረው እድሩን አፈረስንና ኮርፖሬሽን አቋቋም አሁን እንዳለ ይሄ ፕሮፊት ሜኪንግ ኤንቲቲ ነው ቢዝነስ ኤንቲቲ ነው ግን እያንዳንዱ ቢዝነስ ኤንቲቲ ደግሞ የራሱ እንደ ፍሪንጅ ቤነፊት የሚሰጣቸው ነገሮች አሉ አንድ መስሪያ ቤት የተቀጠረ ሰው በብዙ ነገር ሊረዳ ይችላል ሜዲካል ሊረዳ ይችላል
ያው ብዙ ጥቅሞች አሉ
በችግር ጊዜ እንደ ፍሪንጅ ቤነፊት ይሰጣዋል እና ስለዚህ የኛ ኮርፖሬሽን ለአባላቱ የሚሰጣቸው ፍሪንጅ ቤነፊቶች ናቸው እነዛ እንዳለ ግን የተቋቋመው እንደ ቢዝነስ ነው እንደ ቢዝነስ ኤንቲቲ ነው ለዚህ ነው ኮርፖሬሽን የተባለው የኮርፖሬሽኑ ደግሞ ሲ ኮርፖሬሽን ነው እና ስለዚህ በቨርጂኒያ ህግ መሰረት ታክስ አይዲ ተሰጥቶት በ2016 ኦክቶበር መጨረሻ ላይ የተቋቋመ ኮርፖሬሽን ነው አሁን እድር አይደለም ልክ እንደ ኮካኮላ ልክ እንደ ባንኮች ቢዝነስ ኤንቲቲ ነው ባንኮቹ ወይም ኮካኮላ ለሰራተኞቹ የሚሰጠው ቤኔፊት እንዳለ ሁሉ ይሄም ድርጅት ደግሞ ለአባላቱ የሚሰጣቸው ቤኔፊቶች አሉ በዚህ አይነት መልክ ነው የምናየው
ስለዚህ ሁለቱንም አጣምራችሁ
በነበረበት ጊዜ 50 አካባቢ ነበር 53-54 ከዛ በኋላ እድር ውስጥ የነበራቸውን ካፒታል ወደ ሼር ለውጠን ከውጭም ደግሞ ሼር እንዲገዙ አድርገን ሌሎቹ የእድር አባላት ያልነበሩት ሼር እየገዙ ይሄን ኮርፖሬሽን እንዲያቋቁሙ ነው የተደረገው በአሁኑ ጊዜ በርከት ያሉ አባላት አሉ ገንዘባችንም ወደ 200,000 አካባቢ ደርሷል ከሼር ሽያጭ የምናገኘው ገንዘብ እና ፕሮጀክት ጀምረን ደግሞ አሁን ጥናቱንና የማስፈጸሙ ስራ ላይ ነው ያለነው ስለዚህ መንግስትም ህግም የሚያቀል እንደ ነጋዴ ድርጅት ነው ታዲያ ምንድነው አላማው ከተባለ ኢትዮጵያኖች ተባብረው አንድ ነገር መፍጠር ይችላሉ ትንሽ ገንዘብ አዋጥተው ያን ያዋጡትን ገንዘብ ደግሞ አንድ ቋት ውስጥ በመጨመር አይምሯቸውንም ደግሞ በማገናኘት ሱረታቸውን በማገናኘት ጸባቸውን ደግሞ በማዋሃድ አንድ ትልቅ ነገር መስራት ይችላሉ ይሄ ነው እንግዲህ አላማው አሁን በዚህ በጀመርነው ኮርፖሬሽን ውስጥ ፕሮጀክቶችን ስናንቀሳቀስ ሁለት ኢንጂነሮች አጠገባችን አሉ አንደኛው እዚህ ኢንተርቪው ውስጥ ያለው ኢንጂነር አበበ እንደገና ደግሞ ኢንጂነር ሲራክ ኢንጂነር ኤልያስ አሉ ስለዚህ አሁን እነዚህ ሰዎች ባለሙያዎች ናቸው አይምሯቸውን በማሰባቸውን ድርጅት ማቋቋም ይችላሉ መገንባት ይችላሉ ነው እና ገና ያልተደረሰበት ገና አለ ብዙ ሰዎች ገና ይመጣሉ ብለን እንገምታለን እርግጥ ምንድን ነው ፕሮጀክት ከጀመርን በኋላ አዳዲስ ሰዎችን ላንቀበል እንችላለን ምክንያቱም አንድ ፕሮጀክት ከተጀመረ በኋላ ኮርፖሬሽኑ የአንዱን ሸር ዋጋ መገመት ስለማይችል ያን ጊዜ አይታወቅም እና ፕሮጀክት ተጀምሮ በተጀመረበት ጊዜ የአንድ ሸር ዋጋ ይሄን ያህል ነው ተብሎ አሁን እንደምናገረው 100 ነው የአንድ ሸር ዋጋ እንደምንለው አንድ ሸር ዋጋ 100 ነው 125 130 ማለት ስለማንችል ፕሮጀክቱ ከተጠናቀቀ በኋላ ነው ሂሳብ ተሰርቶ ኦዲት ተደርጎ የለም አሁን የአንድ ሸር ዋጋ ይሄን ያህል መሆን አለበት ተብሎ እንደገና ሽያጭ ይጀመረው ስለዚህ አሁን ወደ 550 560 አባላት አሉ አሁንም እየመዘገብን ነው ፕሮጀክት ከጀመርን በኋላ ግን ምዝገባችን እናቆማለን ምናልባት በአንድ ወር በሁለት ወር ውስጥ እናቆማለን ምዝገባውን
አዳዲስ አባላትም የመቀበሉ ነገር ያቆማል ማለት ነው።
አባሎቻችሁ ኢትዮጵያውያን ወይም ትውልደ ኢትዮጵያ ብቻ ናቸው?
አዎ፣ አባሎቻችን በህጋችን የሚፈቅደው ለኢትዮጵያውያን ነው። ግን ለኢትዮጵያውያን ብቻ መወሰን አይቻልም በዚህ ሀገር ደንብ መሰረት። ስለዚህ ምን ይላል ደንባችን ውስጥ? ማንኛውም ሰው የአሜሪካ ሲቲዘን የሆነ ማመልከቻውን ያቀርባል፣ ቦርድ ኦፍ ዳይሬክተርስ ሲወስኑ አባል ይሆናል የሚለው። ግን መሰረታዊ አቋቋሙ ምንድን ነው የተቋቋመው? ኢትዮጵያኖችን ብቻ ለማቀፍ ነው። ኢትዮጵያኖችን ብቻ አባል ለማድረግ ነው። ከኢትዮጵያዊ የተጋባ ማንኛውም ዜጋም እንደዚሁ አባል ይሆናል። ቦርድ ኦፍ ዳይሬክተርስ ሲወስኑ ደግሞ ሌላውንም እንደዚሁ መቀበል እንደሚቻልም ህጋችን ያትታል።
አቶ ጌታቸው አመሰግናለሁኝ። እንግዲህ ይሄ ለአባላቱ ጥቅማ ጥቅሞችን የሚሰጥ ኮርፖሬሽን ለባለ ድርሻዎች ማለት ነው። እንደ ንግድ ድርጅትም ሆኖ እንደ መረዳጃ ማህበርም ሆኖ እንዲቋቋም መስራት፣ በተለይ በአክሲዮን ደረጃ ማለት እንዲህ ስፋት ባለው መሰረተ ሰፊ በሆነ አክሲዮን ደረጃ ማቋቋም በኢትዮጵያውያን ዘንድ በተለይ በውጭ ባሉ ኢትዮጵያውያን ዘንድ ብዙ አይታይም እና ከፕሮጀክት አኳያ እያጠናችሁ ካላችኋቸው ስራዎች አኳያ ወደ አቶ አበበ ማንደፍሮ ልመለስ ነው። በዚህ ፕሮጀክት ጥናት ውስጥ ካሉ ኢንጂነሮች አንዱ እርስዎ ነዎት እና ሊሆን የሚችል ነገር ነው ወይ? የሚታይ ነገር ነው ወይ? ምን እያደረጋችሁ ነው ለመሆኑ በፕሮጀክት በኩል በእናንተ በኩል? አቶ አበበ፣
በፕሮጀክት ጥናት በኩል ብዙውን አሁን ትኩረት የሰጠነው በሪል ስቴት ነው። ሪል ስቴት ስንል ያው ቤቶች ሰርተንም ሆነ ጠግነን በመሸጥ ትርፍ ለማግኘት የምንችልበትን መንገድ፣ እንዲሁም አዳራሾች ሰርተን ወይም ያሉትን በማሻሻል ወደ አዳራሽነት ቀይረን በማከራየት በልዩ ልዩ አገልግሎቶች ማከራየት ገቢ የምናገኝ መንገድ እዛ ላይ ነው። አሁን እያተኮር ያለ ነው ሪል ስቴት ላይ ነው።
አሁን ለመጀመሪያ ያሉ ነው። እሺ፣
ለመጀመሪያ
እና እንዲህ አይነቱስ አሰራር ውጤት ሊያስገኝ ይችላል ወይ? እርስዎ መቼም ኢትዮጵያም ውስጥ ሆነው በመንግስት ስራም በኃላፊነት ደረጃ በጣም ብዙ ልምድ ያሉት ነዎትና እንደ ባለሙያም እንደዚሁ ሲመለከቱት ይቻላል ወይ እንዲህ አይነቱን ፕሮጀክት ጀምሮ ከመደጋገፍ ከመረዳዳት ጋር አብሮ ማስኬድ፣ ጥቅማ ጥቅሞችን ለባለድርሻ አባላቱ ከመስጠት ጋር አብሮ ማስኬድ?
እዚህ ላይ የሶሻል አስፔክቱና ይሄ በፕሮጀክት የሚደረገው እንቅስቃሴ ሁለቱን ለየት እናድርገው። ሜጀር ኦብጀክቲቫችን በቢዝነስ ውስጥ ተሳትፎን ማትረፍና መነገድ። ከዚህ በተጨማሪ እንግዲህ ለዚህ ፐርፐስ ሲባል አክሲዮኖች እየሸጠ ነው፣ አባሎቻችንን እያሳደግን። አንድ ሰው አባል ለመሆን በትንሹ 3 ሼር ገዝቶ አንዱ ሼር 100 ብር ነው፣ 300 ብር ይዞ ይገባል። ጣሪያው ደግሞ እስከ 600 የሚደርስ ሼር እየገዛ ይሄዳል እና በምናገኘው ገንዘብ ያንን ገንዘብ ወደ ኢንቨስትመንት ለመጠት የሶሻል አስፔክቱን ስንመለከት
ማህበራዊው ገጽታ ማለት ነው።
የማህበራዊውን ገጽታ በምናይበት ጊዜ አንድ አባላችን የኮርፖሬሽኑ አባል ሼር ሆልደር ማለት በህይወት ከዚህ ዓለም በሞት ቢለይ ለዛ ሰው የምንሰጠው ገንዘብ አለ። ጣሪያው 20,000 ብር ነው ለቤተሰቡ። ወደ 800 አባላት ብንደርስ 55 ብር ከራሳችን አዋጥን ለሟች ችግር ልንደርስ እንችላለን። እና ይሄ ገንዘብ ከአባላት በነፍስ ወከፍ ከኪሳቸው ይዋጣል እንጂ የኮርፖሬሽኑን ገንዘብ አይነካል። እና ያው ለመረዳዳት በሚል መንገድ
ይሄ ነበር ጥያቄ። ንግዱንና እንደዚህ አይነቱን መረዳዳት እንዴት ነው አብራችሁ ጎን ለጎን ለማስኬድ የምታስቡት የሚል ጥያቄ ለማንሳት ነው። እና የመነገድ ብቻ ሳይሆን የመረዳዳትንም ሀሳብ ይዞ የመሄድ ነው እንጂ የዚህ የኮርፖሬሽኑ ዋና ሀሳብ ንግድ ነው። እርስዎም ዋና ስራ አስፈጻሚውም ሊቀመንበሩም እየገለጻችሁልኝ እንዳላችሁት፣ እስቲ ወደ ዋና ስራ አስፈጻሚው ልመለስና ከዚህ ከቤቶች ግንባታና ሽያጭ በተጨማሪ የምታስቧቸው የኢንቨስትመንት አካባቢዎች አሉ?
አዎ፣ መጀመሪያ በዚህ በንትኑ ላይ ትንሽ እንደው ጣል አድርጌ ልይ። ሶሻል እና የማህበራዊ እና የቢዝነሱን እንትን ሁለቱ በጣም ይጠላለፋሉ፣ አብሮ አይሄዱ። ስለዚህ ምንድን ነው አንደኛው የመስመር ስራ ነው፣ ማህበራዊ የስታፍ ስራ ነው። ስለዚህ ከዋናው ስራ ጋር መገናኘት የለበትም። አንድ ትንሽ የስታፍ ቦክስ ተሰጥቶት ለብቻ የሚሰራ ነው። አካውንትም እንደዚሁ ተለይቶለት በባጀት የሚሰራ ነው። ከህዝብ የሚዋጣ ገንዘብ አለ፣ ከአባላት የሚዋጣ ገንዘብ አለ። ያን ገንዘብ ማኔጅ ማድረግ ነው። ኢንዲፐንደንትሊ ከመስመር ስራ ተለይቶ የሚሰራ ነው። ይሄኛው
ከቢዝነስ ተቋሙ ከኮርፖሬሽኑ ነጻ ነው።
ዱፕሊኬሽን ኦፍ ወርክም ይመጣል፣ መጠላለፍም ይመጣል፣ ዌስትም ይመጣል። እንደገና ደግሞ ከነጨራሹ ለቢዝነሱ የተያዘውን ገንዘብ ደግሞ የመሻማት ባህሪም ሊያሳይ ይችላል ያኛው ማህበራዊ። ስለዚህ ሁለቱን ለይተን ነው የምናየው፣ ያኛው ለብቻ፣ ይሄኛው ለብቻ። ትልቁ ዛፉ የትኛው ነው? ቢዝነሱ ነው። እና ቢዝነሱን ነው የምናካሄደው
ብቻ። ዋናው
የኛ ድርጅት የተቋቋመው በማንኛውም ትርፍ በሚያስገኝ እንቅስቃሴ እንዲሳተፍ አሁን እኛ ፕላን እናረጋለን መጀመሪያ ፕላን ያደረግነው ምንድነው ገንዘብ አግኝተን ትልቅ ነገር እንሰራበት ነገር ነው አሁን ማንኛውንም ትርፍ የሚያስገኝ ነገር ሁሉ ማድረግ እንችላለን በአሁኑ ጊዜ ምክንያቱም አላማችን ገንዘብ ማግኘት ነውና ትንሽ ተርቀም ያለ ገንዘብ ካገኘን በኋላ አንድ ነገር ላይ ማተኮር ይችላል አሁን ግን ቀድም ኢንጂነር አበበ እንደተናገረው ቤት ጠግነን መሸጥ 3 4 ተዋናዎች ይምናን ሰርተን መሸጥ በዚህ የምናገኘው ገንዘብ ይገፋናል ወደፊት በገንዘብ ኢኮኖሚ ያቋያ ከዛ በኋላ ትልቁን ነገር መስራት ይችላል ትልቁ ነገር ምንድነው ለምሳሌ አሁን አዳራሽ ቀድም እየተናገረ ነበር ኢንጂነር አዳራሽ በጣም ያስፈልጋሉ ሰው የኛ ማህበራዊ ነገሩ በጣም የተሳሰረ ነው በግራጁዌሽኑም በበርዝዴቱም በምንም የኛ ሰው አዳራሽ ይፈልጋል በልክሶም በምንም በሰርጉ ይሄን ሰርቪስ ራሱ ማሟላት አንድ ነገር ይሆናል ምክንያቱም የማህበረሰቡ ችግር ነው እኔ ልጅን በመደረበት ጊዜ አዳራሽ የተከራየ ነው መናሰስ ነው ስለዚህ ጓደኞች ከሜሪላንድ መናሰስ ነው ያለባቸው ማለት ነው እንግዲህ ተመልከቱ ፍርቀቱ እና ማዕከላዊ የሆነ ቦታ ላይ ለሁሉም አገልግሎት የሚሰጥ አንድ ነገር ያስፈልገናል ዲኮሬትድ የሆነ ለዚህ አገልግሎት የሚውል ፕላንድ የሆነ አዳራሽ ተቋም ያስፈልገናል ከዚህ ጋር የተያያዙ ነገሮችን በአንድ ላይ ደግሞ ቼን ሰርቶ ማካሄድም ይቻላል ኪሳችንን አይተን የገንዘብ አቅማችንን አይተን ወደፊት እንትን የምንለው ነው እነዚህ ነገሮች ሁሉ ትራክ ውስጥ አሉ በረዥሙ ቅዳችን አጭሩ
ከምርት ጋር የተያያዙ
ፕላናችን ገንዘብ አግኝተን እኛ ምንጠረክርበትን ነው ምንጠረካበትን ነው ትልቅ አቅም ስናገኝ ወደ ትልቁ ነገር እንዘላለን ስለዚህ ነው አሁን ቤት ገዝተን መሸጥ ቤት ሰርተን መሸጥ የሚለው ነገር የመጣው ገንዘብ ለማግኘትና ለማሰባሰብ ነው
በነገራችን ላይ ወደ ኢትዮጵያስ የመዝለቅ ሐሳብ አለ ዛም እንደዚህ ኢንቨስት የማድረግ የመስራት አንዳችሁ ልትመልሱልኝ ትችላላችሁ በዚህ ላይ አቶ አሰግድም
መናገር እየፈለኩ ነው
እሺ አቶ አሰግድ
እናመሰግናለን ዛሬ ጥሩ እንትን ያጋጠመን ኢትዮጵያውያን አብሮ መብላት እንጂ አብሮ መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ ባህላችን ታሪካችንም እንዲሁ እንደጠነከረ ልክ እንደ ጁሶች ከአራት መቶ ዓመት በኋላ ልጆቻቸው ሁሉ ነገር አውቀው እንደሄዱት የኛም ልጆች እንደዛ እንደሚሆኑ ራዕዮቻችን እንደዛ ጭምር ሲሆኑ ገንዘብ ካለ በሰማይ መንገድ አለ ገንዘብ ከሌለ ምንም መስራት ስለማይቻል አትራፊው ግን ራዕዮቹን መስራት እንደሚችል ስላረጋገጥን ነው በቀጥታ ያንን አፍርሰን አትራፊ ያደረግነው በዚህ መልኩ እንግዲህ ለመጓዝ ደግሞ በመካከል አዳዲስ ነገሮች ከሂደት ትምህርት ያገኘን አክለናል ለምሳሌ አሁን ብዙዎች እንደውም እንዴት በፊት መዋጮ የለም ስትሉ ነበር የሚሉም አሉ 10 ብር በየወሩ ብናዋጣ ይሻላል አንዳንዶች ደግሞ ገንቢ እንትን ያላቸው እንደውም 10 ወደ 20 ብታረጉም ያሉ አሉ እኛ ህዝቡን አብረን እንዲሄድ ለማድረግ ልክ ማን ነው ሌኒን ወደ እንትን ሄድ ካትበሉይና ከሰልማ አደን እንትን ውስጥ ሄዶ ሽክ ብሎ ከረባት አስሮ ምን ብሎ ያስተምራቸዋል አንተ ሌኒን ትቀልዳለህ እንዴ እኛ እንደዚህ ተልኮስኩሰን እያየህ ከረባትህን እያሰርክ ስለ ወዛደራ ያለማጥፎ እንድታወራና አሉ No, 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 I'm trying to bring you to Lenin, not to take down Lenin to you.
እናንተን ወደ እኔ ደረጃ ለማምጣት ነው።
ስለዚህ ምን ጊዜም የኢትዮጵያን ህዝብ አብረን ለማሳደግ ኢትዮጵያ ውስጥ ገብተንም ቁም ነገር ለመስራት እንደውም አንዳንድ ያነሳናቸው እንዲሁ ህልም ብለው ወይም ምኞት እንደ አስጎብኚ ድርጅት አሁን አዲስ አበባ እንትን ብንል የኛ አባላት ማንኛውም ኢትዮጵያውያን አውቀውት ሄደው የሚያርፉበት አስጎብኝቶ ደግሞ ኢትዮጵያን እንዲያውቁ አድርጎ የሚመልስ ትርፍም ያመጣል ያው አትራፊዎች ነንና እንደገና ሀገራችንንም ያሳያል ያስተምራል ለትውልዱ ልጆቻችን እንኳን ሳይተዋወቁ የሚያገቡትን እንኳን እያጡ እንትን ይላሉ እኛ ያንን ሁሉ በማገናኘት ወጣቱ በሙሉ እየተገናኘ አትራፊም ሆኖ እንዲቀጥል እናንጥፍለት መንገድ ብለን የጀመርነው ስለሆነ ያንን ነገር እነዚህን ራዕዮች ምንም እንኳን አትራፊ ድርጅት ውስጥ እንደዋናነት ሊገለጹ ባይችልም አሉ በርግጥ ተጽፏል ህጋችንም ውስጥ ቢሆን እና እነሱም እንዳሉ ግን አትራፊ ድርጅት ነው እንትናችን ማትረፍ መበርታት ኢትዮጵያም ውስጥ እንደ ግድብ እንደምን ራዕዮች ነው የምናማራው አሁን ምኞት ብዙ ስራዎች እንሰራለን ኢትዮጵያ ሰላም አላችሁ ሆይ ስላልከን መጀመሪያ ኢንተርናሽናል ነው የሚለው ማህበራችን ዓለም አቀፍ ነው በውጪ በየቦታው ቅርንጫፎችን ፈጥረን ምንም ብለን ሀብታሞች ስንሆን ኢትዮጵያ ውስጥ ደግሞ እንሰራለን ለጊዜው እንደ ሌሎች አንዳንዶች ተቸግረዋል የትም ውጪ ሀገር ያሉትን አባላት በማድረግ ሰው በመተ ቁጥር ከኪሳቸው ፈልገው ሰዎችን በማግኘት ማስከፈል እንደሚያስቸግራቸው ገብቶናል። ስለዚህ ለዛ ብለን ያችን 10 ብር የማድረጋችን ሁሉ ብዙ ነገሮችን ስናይ በጣም ደስ የሚል በቅንነት እንዴ ከሆነማ አሁንም ተቃሚ ነው ይላል የምንሰራ ስለሆነ ትልቅ ስራ ዓለም አቀፍ እና አገር አቀፍ የሚሆን መንግስት አከል የሚሆን በልማት በኩል ታላቅ ህልም ታላቅ ራዕይ ነው ያለን እኔ ጌታ።
እሺ
እንትንሽ ለማስጨበጥ ያክል ነው።
እሺ እሺ አመሰግናለሁ ሊቀመንበር አሰግድ። ለመሆኑ የእናንተ አባል መሆን የሚችሉት አሜሪካ ውስጥ ያሉ ብቻ ናቸው ወይስ የትም ያሉ ይሄንን የራዲዮ ፕሮግራም የሚያዳምጡ ሰዎች በመላው ዓለም ያሉት ኢትዮጵያ?
ቬሪ ጉድ ቬሪ ጉድ። በአሁኑ ጊዜ ቀደም እንዳልኩት ሩቅ ያሉትን ፈልገን ማግኘቱም ሊቸግረን ስለሚችል እስከምንጠናከር ድረስ ዋሽንግተን ዲሲ፣ ቪርጂኒያ እና ሜሪላንድ ሜትሮፖሊታን ኤሪያ ውስጥ ያሉ ነዋሪዎች ብቻ ናቸው የምንቀበለው። እንዲህ እንዲህ እየበረቱ ነው። አሁን የዛሬውን እንኳን ሲሰሙ ብዙ ሰዎች እንደሚመጡ አውቃለሁ። እንዲረዱ ማድረግኛ ፈንታ ነው ትልቅ ስራ ነው የምንሰራው። ለጊዜው ሶስቱን ሴቶች ነው፣ በኋላ ግን ሰፊ ነው የሚሆነው፣ ዓለም አቀፍ ነው የኔ ጌታ።
እሺ እስቲ አሁን ወደ ማጠናቀቁ ነን ንግግራችንን። ሌሎችም አባሎቻችሁን ከፕሮጀክትም ጋር የተያያዙ በአመራር ደረጃም ላይ ያሉ ሰዎችን እንደዚሁ እያሳተፍን መነጋገራችንን እንቀጥላለን። ለማጠቃለያ ግን የምታክሉት ነገር ካለ ላቶ አበበ?
ኢንጂነር አበበ።
እሺ እንግዲህ ሁሉም እንቅስቃሴያችን ከገንዘብ ጋር የተያያዘ ስለሆነ በተቻለ መጠን ብዙ አክሲዮኖች ለመሸጥ እቅድ አለን እና አንድ ሰው አባል ለመሆን ቢያንስ 3 ሼር በ300 ብር መግዛት አለበት ብለናል። ከዛም እስከ 16 ጣ ድረስ ማሳደግ ይችላል። እና በዚህ ባለችው አጭር ጊዜ ውስጥ አባላት ተመዝግበው ሼር ገዝተው ለዚህ እንቅስቃሴ ገዛ እንዲያደርጉ እነሱም በኢንቨስትመንት ውስጥ እንዲሳተፉ በዚህ በተጠቀሱት 3 አካባቢዎች ያሉ ኢትዮጵያውያን ነዋሪዎች ጆይን እንዲያደርጉን ነው እኔ በዚህ አጋጣሚ ጥሪውን ማቀርበው።
አቶ አሰግድ፣
አብሮ መስራትና ማደግን የመማማርና የማስተማር ግዴታ አለብን። እንስሳት እንኳን ተረፈ አካላቸውን፣ ቀንዳቸውን፣ ቆዳቸውን፣ ስጋቸውን ለአገልግሎት ትተው ይሄዳሉ። አንድ ሰው ምድር ላይ ሲኖር መልካም ስራውን መሬት ላይ ትቶ ማለፍ አለበት። ዋናው ሞቷችን እሱ ነው። እኛ ደግሞ ዋናው አላማችን ያቀድነውም ሀብታሞች ለመሆን ነው። ይሁን እንጂ ዋናው ሀብታችን ሰው ነው። የኢትዮጵያ ሕዝብ እንደሌላ ሁሉ ሰው ሆኖ እየተመካከረ እንዲያድግ እንዲከብርም ጭምር ነው እና ወገኖቻችን፣ ይሄ ማህበር ለየት ያለ እድገትን የሚሰጥ ልጆቻችሁን የሚያስተዋውቅ ልጆቻችሁ በተለይ የተማሩ ልጆቻችሁ የተማሩትን ትምህርት በስራ ላይ እየዋሉ የሚቀጠሩበት የሚመሩት የሚሰሩበት እስከ ሀገራቸው የሀገራቸውን ፍቅር ይዘው ገብተው የሚያለሙ የሚሆኑበት ታላቅ ድርጅት ስለሆነ እባካችሁ ተሽቀዳድማችሁ ተመዝገቡ። እኛ አሁን የቀረን እንግዲህ ወደ 200 ምናምን ነው ማለት ነው። ከዛ በኋላ ስራ አስፈጻሚው ወይም አቶ ጌታቸው እንዳለው እንደገና ተጠንቶ ምን ተብሎ በስንት ሺህ ብርም አባል መሆን እንደሚቻል አሁን አናውቅም። ስለዚህ አሁን የመግቢያችሁ እድል እቺ ጠባቧ ናት እና ሁላችሁም ግቡበት። ይሄ ነገር ገና እየተስፋፋ እያወቃችሁት በዓለም የተበተኑ ሁሉ ያደርጉታል ይፈጽሙታል የሚል ነው እኔ ተስፋዬ። በፍጥነት ተመዝገቡ፣ ተካፈሉበት፣ እንመካከር። ጠይቁን ደግሞ። በበኩሌ ስልክ ቁጥሬ 202-315-9005 ነው። በተለይ ደግሞ ሲኢኦውን ቢጠይቁ በጣም ጥሩ ነው። በዛ መሰረት በደንብ እየተብራራላችሁ እያወቃችሁ፣ ያላወቃችሁ አትሁኑ፣ እያወቃችሁ ግቡ። እኛ ሰው ነው የምንፈልገው ከሁሉም በላይ። ዶክተር አብይ እንኳን ምን ልስጥ ሲሉት አይ እኔ ገንዘብ ልመን አይደለም የመጣሁት ሰዎችን ነው የሚሰቃዩ ሰዎችን ፈታልኛለን። ትልቅ ነገር፣ ትምህርት የሚሆን ነገር እና እንዲህ አይነት እንትን አለብን በውስጣችን። በጣም ነው አሁንም ደግሜ የአሜሪካን ድምፅ ሬዲዮ ማመሰግነው። እያስጠናን ባለሙያዎችን ሁሉ እግዚአብሔር ሰጥቶናል። በእውነቱ በስንት እንትን ማናገኛቸውን እግዚአብሔር አምጥቶ አሳክቶታል። እሱ ደግሞ ይፈጽመዋል። የኢትዮጵያ አምላክ ኢትዮጵያን እንድታበብ ስለሚያደርጋት የእኛንም ማህበር እንደዚህ እንዲያበብ ያደርገዋል። እግዚአብሔር ይባርካችሁ። ይኸው ነው መልእክቴ። ታንኪዩ።
የኢዩኤስዲኤ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ።
እሺ አመሰግናለሁ አቶ ሰለሞን። ሁለት ነገር ነው እዚህ ሀገር የተማርነው። አንደኛ ቁጥር ራሱ ጉልበት ነው፣ ገንዘብም ጉልበት ነው። እኛ ሁለቱን አንግበን ነው እየተጓዝን ያለ ነው። ቁጥራችን በጨመረ ቁጥር ተደማጭ እንሆናለን። ገንዘባችን ሰብሰብ ካደረግን አቅም አለን። ሁለቱ ላይ ነው ኢንፋሲስ ያለን፣ በሰው ቁጥርም በገንዘብ። ሶስተኛ የተማርነው ነገር ቢኖር ምንድን ነው፣ እዚህ ሀገር ቪዥኑ ካለ ምንም ማድረግ ይቻላል። የተስተካከለ ቪዥን ካለ ምንም ማድረግ ይቻላል። ቪዥናችን ማደግ ነው፣ ቢዝነስ ማቋቋም ነው። ልክ ሌሎች የማህበረሰብ ክፍሎች እንደሚያደርጉት ሁሉ ልክ እንደ ኮሪያንስ ማድረግ እንችላለን። ይሄን ለማድረግ ደግሞ መሰባሰብ እኛም መሰባሰብ ገንዘባችንም ደግሞ ባንድ ቋጥስ መጨመር ይሄን ካደረግን የማናደርግበት ምክንያት የለም። እዚህ ሀገር ለማድረግ ቀላል ነው ከተሰራ። ይሄን ነው እንግዲህ በዚህ በ3 በ4 በ5 በ6 ወር ውስጥ ያጠናነው እና የተረዳነው። ስለዚህ ከመነሻውም ትክክል ነበር ማለት ነው ጉዟችን። ምክንያቱም እስካሁን ድረስ እየተሻልን እዚህ ደረጃ ላይ ደርሰናል። አሁን ከሁሉም በላይ የምንፈልገው በርከት ያለው አባላትና ከአባላት ደግሞ ገንዘብ ነው። ይሄ ደግሞ ጠቅም ያለ ኢንቨስትመንት ላይ እንድዚህ ያሳርፈናል። እና ያለኝ የመጨረሻ መልእክቴ ምንድን ነው? ለተወሰነ ጊዜ ነው የአክሲዮን ሽያጭ የሚቀጥለው እና ኢትዮጵያን እንዲህ አይነት ፍላጎት እንዲህ አይነት ምኞት አብሮ የማደግ ፍላጎት ያላችሁ ሁሉ ቅድም በተነገረው ስልክ ቁጥር ወይም eusda-corp.com እየገባችሁ ቅጽ አለ ቅጹን እየሞላችሁ አባላት እንድትሆኑ እጋብዛለሁ። እኛ ባንጨርሰው ልጆቻችን ይጨርሳል። እኛ ግን የጀመርነው ነገር አሁን የሚያመረቃ ስለሚሆን ልጆቻችንም ዘሎ እንደሚገቡበት እርግጠኛ ነን ነው። እና ስለዚህ እንረባረብና ይሄን የኢትዮጵያ ድርጅት እናሳድገው። ይሄን ነው ማለት ፈልገው። አመሰግናለሁ ሰለሞን።
የEUSDA ኮርፖሬሽን የቦርድ አባላትና መሪዎች አቶ አሰግድ ሸነገለኝ፣ አቶ ጌታቸው ምትኩና አቶ አበበ ማንደፍሮ ለጊዜያችሁ ለሰጣችሁን ማብራሪያ በጣም አመሰግናለሁ። ደህናም ሹ።
እኛም በጣም እናመሰግናለን። እግዚአብሔር ይባርክ። ደህናም ሹ።
አሜን። ደህናም ሹ።
ሰለሞን፣ በጣም ጥሩ ዝግጅትና ቃለ ምልልስ ነበር ያካሄድከው። እስከ ማጠቃለያው ከቴዲ አፍሮ ወይም ከቴድሮስ ካሳሁን ቀላል ይሆናል የተሰኘ
ይሆናል ቆንጆ ማጋር ንመርጥሹ
አድማጮቻችንን እንተዋቸው። ቀላል ይሆናል
በጥበቡ በረቂቅ ያለበሰንን በመለኮቱ የቀባንን ክብረት ፈራን ፍቅር ፈራን Yeah.
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁና መሰግናለን። ሰላም፣
በደህና ደሩ።